Voice of America. ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። የአሜሪካ ድምጽ ራዲዮ ከሰኞ እስከ አርብ በየዕለቱ ከምሽቱ 1 ሰዓት እስከ 1 ሰዓት ተኩል በ1431 መካከለኛ ሞገድ በልዩ ልዩ ወቅታዊ ርዕሰ ጉዳዮች ዙሪያ ትኩረት በማድረግ የሚያስተላልፈውን ልዩ ፕሮግራም አሁን ጀመረ። የደቡብ አፍሪካ ሀገሮች የልማት ማህበረሰብ ባለፈው ሳምንት ባካሄደው ጉባኤ በኑስ አጉሪቱ ባለው የሰብአዊ መብት አያያዝ ዙሪያ ትኩረት ባለማድረጉ የሰብአዊ መብት ተሟጋች ድርጅቶች በጉባኤ የተሳተፉትን መሪዎች ክፉኛ ወቀሱ። አብይ ርዕሳችን ይመለከተዋል። ሳምንታዊ ቅንብሮች፣ ጤናና እሰጥ አገባ በተለያዩ ርዕሶች ላይ ያጠናቀሯቸውን ዝግጅቶች ይዘው ቀርበዋል። ጤና ይስጥልኝ ክቡራትና ክቡራን አድማጮች፣ የዛሬ ሰኞ ነሐሴ 11 2007 ዓ.ም ስርጭታችንን ከዋሽንግተን ዲሲ ስቱዲዮ 7 ይዘን ቀርበናል። አስተናጋጃችሁ አሉላ ከበደ ነኝ። ጽዮን ግርማ ፕሮግራሙን ትመራልናለች። ፒተር አንድሌ ለቴክኒክ ምህንድስናው ተሰይመዋል። ታዲያ አሁን ለቀዳሚው የዓለም ዜና አዲሱ አበበ።
እንደምን አምሽታችኋል? የፈረንሳይ ፕሬዝዳንት ፍራንሷ ኦላንድ ዛሬ ሰኞ ሌጂዮን የተባለውን ትልቁን የፈረንሳይ የክብር ሜዳሊያ ለአንድ እንግሊዛዊና ለሶስት አሜሪካውያን ሸለሙ። ተሸላሚዎቹ ባለፈው አርብ ፈጣን ተጓዥ በሆነ የፈረንሳይ ባቡር ውስጥ የተሳፈረና በከፍተኛ ደረጃ የታጠቀ ሽብርተኛ ሊያደርስ የነበረውን ፍንዳታ በማክሸፋቸው መሆኑም ታውቋል። ፓሪስ ውስጥ በተካሄደው ስነ ስርዓት ፕሬዝዳንት ኦላንድ የክብር ሜዳሊያውን የሰጡት ለእንግሊዛዊው ክሪስ ኖርማን፣ ለአሜሪካውያኑ ስፔንሰር ስቶን፣ አሌክ ስካርሉቶስ እና ለአንቶኒ ሳድለር ነው። አራቱ ተሸላሚዎች ባለፈው ሳምንት የወሰዱትን እርምጃ የፈረንሳዊ ፕሬዝዳንት በሽብርተኞች ፊት የታየ የጀግንነት የአንድነትና የተስፋ መልእክት አስተላልፏል ሲሉ ተደምጠዋል። ባቡሩ ፍጥነቱን ጨምሮ ወደ ፓሪስ በማምራት ላይ እንዳለም ታጣቂውን ለመጀመሪያ ጊዜ በመጸዳጃ ቤት አካባቢ ያየና ምንነቱን የለየ አንድ ፈረንሳዊ ዜጋም በፕሬዝዳንት ኦላንድ መሸለሙ ታውቋል። ፕሬዝዳንት ባራክ ኦባማ ዛሬ ሰኞ በላስ ቬጋስ ብሔራዊ ንጹህ ኤነርጂ ጉባኤ ላይ በሚያደርጉት ንግግር ትኩረታቸው የአገሪቱን የኤነርጂ ምርት በማጽዳት ላይ እንደሚያደርጉ ተገለጠ። የዛሬ ጉባኤ የሚካሄደው ፕሬዝዳንቱ ከሁለት ሳምንታት ረፍት በኋላ እንደተመለሱ በመሆኑ ለቀጣዮቹ ጥቂት ሳምንታት ከያዟቸው አያሌ ውጥኖች መካከል የኢራኑን ዓለም አቀፍ የኒውክሌር ጦር መሳሪያ ስምምነት ለምክር ቤታቸው ማሳመን አንዱ ስራ እንደሆነም ተገልጧል። የኢራንን ኢኮኖሚ ሰንጎ የያዘው ዓለም አቀፍ ማዕቀብ እስከ መጪው መጋቢት ወር እንደሚነሳ የብሪታንያ ውጭ ጉዳይ ሚኒስትር ፊሊፕ ሃሞንድ ዛሬ ሰኞ ተናገሩ። ይህም የኢራንን የኒውክሌር ፕሮግራም ለማቆም በቴህራንና በምዕራባውያን መካከል የተደረሰው ስምምነት ተግባራዊ ከመሆኑ ጋር የተያያዘ ነው ተብሏል። ቴህራን ውስጥ በጉብኝት ላይ የሚገኙት የብሪታንያው ዲፕሎማት እንደገለጡት ስምምነቱን ዩናይትድ ስቴትስና ኢራን እስከ መጪው ጥቅምት ወር ድረስ ያጸድቁታል ብለው ይጠብቃሉ። ብሪታንያ ኢራን ውስጥ ከአራት ዓመታት በፊት ዘግታው የነበረውን ኤምባሲዋን ትናንት እሁድ መክፈቷ ይታወሳል። ተቃዋሚዎች ኤምባሲው ላይ ወረራ ካካሄዱ በኋላ እንደተዘጋም አይዘነጋም። የብሪታንያ ውጭ ጉዳይ ሚኒስትር ፊሊፕ ሃሙድ ናቸው ለዚህ ስነ ስርዓት ቴህራን በመሄድ ይፋ ያደረጉት። 40,000 ፍልሰተኞችን ለመቀበል የአውሮፓ ህብረት ይፋ ባደረገው ኮታ ላይ ለመነጋገር የጀርመኗ ቻንስለር አንጌላ መርክል እና የፈረንሳዋ ፕሬዚዳንት ፍራንሷ ኦላንድ ዛሬ ሰኞ ለመገናኘት ማቀዳቸው ተገለጠ። ወደ 7,000 ፍልሰተኞች የመቄዶንያን ድንበር በማቋረጥ ወደ ሰርቢያ እያመሩ ባሉበት በአሁኑ ወቅት ፈጣን ስምምነት እንዲደረግ የታቀደበት ይህ ስብሰባ ይፋ የሆነው በፈረንሳይ ውጭ ጉዳይ ሚኒስትር ሎረን ፋቢዮስ መሆኑም ታውቋል። በዚህ ዓመት ጀርመን የጥገኝነት ጥያቄ የሚያቀርቡ እስከ 750,000 ፍልሰተኞችን ታስተናግዳለች ተብሎ ይጠበቃል። በዛሬው ዕለት አንዲት ወደ ጀርመኗ የሌስበስ ደሴት ታምራ የነበረች ጀልባ ቱርክ ወደብ ላይ ሰጥማ ሁለት ፍልሰተኞች ሲሞቱ ሌሎች አምስት ደግሞ የደረሱበት አልታወቀም። ይህ በእንዲህ እንዳለ ኢጣሊያ ከሜዲትሬኒያን ባህር የ4400 ስደተኞችን ሕይወት ማዳኗ ተገለጠ። የወደብ ጥበቃ ኃይሉ ትናንት እሁድ እንዳስታወቀው የኢጣሊያ ወታደሮች ከ20 ጀልባዎች በደረሳቸው የአንድ ቀን ጥያቄ መሠረት ነው ስደተኞቹን ከሊቢያ ወደብ ያዳኗቸው። ሊባኖስ ዋና ከተማ ውስጥ ለዛሬ ሰኞ የታቀደው ትዕይንተ ህዝብ ለተቃዋሚዎች አካሄዱ ጸረ መንግስት ሰልፍ ከጸጥታ ኃይሎች ጋር በተካሄደ ግጭት ከተቋረጠ በኋላ ሌላ ጊዜ መተላለፉን አዘጋጆቹ አስታወቁ። የተቃውሞ ዘመቻው በድረገጽ እንዳመለከተው ቤይሩት ውስጥ ለዛሬ ሊካሄድ የታቀደው ሰልፍ የተላለፈው አዘጋጆቹ ጥያቄዎቻቸውን እንደገና ለመመርመር በማቀዳቸው ነው። አሁን ያሉበትን ሁኔታ በተጨማሪ ግልጽ ለማድረግም ጋዜጣዊ መግለጫ ለመስጠት አቅደዋል። ትናንት እሁድ ቤይሩት ውስጥ የተጀመረው ተቃውሞ ሰላማዊ የነበረ ሲሆን ሰልፈኛው ይገልጽ የነበረውን በአገሪቱ የፖለቲካ ስርዓት ላይ ያለውን የተከማቸ ቅሬታ ነበር ተብሏል። ለሰዓቱ ያለን ዜና በዚሁ አበቃ።
አዲሱ አበበን ለዜናው አመሰግናለሁ። ከምሽቱ 3 ሰዓት ላይ በሚቀርበው መደበኛው ስርጭታችን ሰፋ ካለው የሰዓቱ የዓለም ዜና ዝርዝር ጋር ይመለሳል። ሰኞ ነሐሴ 18 ልዩ የግማሽ ሰዓት ዝግጅታችን እስከ 1 ሰዓት ተኩል ይቀጥላል። ቀደም ብዬ የኔ ጊዜ ሰሌዳ ወይም የሰዓት መቁጠሪያ አንድ ሳምንት ወደ ኋላ ያለ ይመስላል። ነሐሴ 11 ብዬ ነበር፣ ነሐሴ 18 በሚል ይታረምልኝ። አድማጮች፣ አሁን ወደ ቀዳሚ ምሽቱ አቢይ ርዕስ እንሻገር። የደቡባዊ አፍሪካ አገሮች የልማት ማህበረሰብ ሳድቅ ባለፈው ሳምንት ባካሄደው ጉባኤ በንዑስ አህጉሪቱ ባለው የሰብአዊ መብት አያያዝ ዙሪያ ትኩረት ባለማድረጉ የሰብአዊ መብት ተሟጋች ድርጅቶች በጉባኤ የተሳተፉትን መሪዎች ክፉኛ ወቅሰዋል። ሴባስቲያን ሙሃፉ ከሀራሪ ያጠናቀረው ዘገባ ዝርዝሩን ይዟል፣ ቀጥሎ አቀርበዋለሁ። ዓለም አቀፉ የሰብአዊ መብቶች ተሟጋች ድርጅቶች አምነስቲ ኢንተርናሽናልና ሂዩማን ራይትስ ዋች እንዳመለከቱት በእንግሊዝኛው ምህጻረ ቃል ሳድቅ በመባል የሚታወቀው የደቡባዊ አፍሪካ አገሮች የልማት በይነ መንግስታት አባል አገሮች ቢያንስ የስድስቱን የአንጎላን፣ የሌሴቶን፣ የስዋዚላንድን፣ የደቡብ አፍሪቃን፣ የዛምቢያንና የዚምባብዌን የዜጎች የሰብአዊ መብት አያያዝ የሚመለከት ረጅም ጊዜ የዘለቀ አሳሳቢ ጉዳይ እናገኛለን። 15ቱ የንዑስ አህጉራዊ ማህበር አባል አገሮች በቦትስዋናው ጉባኤያቸው መዝጊያ ባወጡት መግለጫ ሰብአዊ መብት የሚለውን ሀረግ ጨርሰው ከማንሳት ተቆጥበዋል። ይሄም ነው ሁለቱን የሰብአዊ መብት ተሟጋች ድርጅቶች የቀረቡትን ክሶች ተገቢውን ትኩረት ሰጥተው አልተመለከተም፣ አልመረመረም በሚል ሳድቅን እንዲከሱ ያበቃቸው። ዲዋ መቫንጋ በሂዩማን ራይትስ ዋች የአፍሪካ ጉዳዮች የጥናት ባለሙያ ናቸው።
What is clear is that the summits have become an old boys club where the leaders protect each other and look out.
ግልጽ የሆነው ነገር ምንድነው? የደቡባዊ አፍሪካ የልማት ማህበረሰብ ሳድክ መሪዎቹ የዜጎች መብቶች አያያዝ የሚሻሻልበትን ሁኔታ ከማረጋገጥ ይልቅ አንዳቸው የሌላውን የሚሸፋፍኑበትና ጥቅሞቻቸውን ለማስጠበቅ የሚጥሩበት የወዳጆች ቡድን የሆነ መምጣቱ ነው። ለምሳሌ በርካታ ያረጁና ያፈጁ ህጎችን በመጠቀም ጋዜጠኞችን የሚያፈን አሰራር የተገበረችው አንጎላ ጉዳይ አለ። መብታቸው ሊጠበቅ የሚችልበት እድል ስለመፈጠሩ አንዳችም ምልክት የለም።
በቦትስዋናው የሳድቅ ጉባኤ የዚምባብዌው ፕሬዚዳንት ሮበርት ሙጋቤ የአንድ ዓመት የቡድኑ ሊቀመንበርነት ዘመን ማብቃት ይፋ ተደርጓል። ተቃዋሚዎችን በማፈንና የምርጫ ውጤቶችን በማጭበርበር ከሚወነጀሉት ረዥም ዘመን የዘለቀና ሰፊ የመብቶች ጥሰት ታሪክ ያላቸው የሚስተር ሙጋቤ አመራር ዘመን አንዳች ፍሬ የሚገኝ ዘንድ የመብት ተሟጋች ቡድኖቹ ያሳደሩት ተስፋ አልነበረም። ዴፖርስ ማሁቻ በአምነስቲ ኢንተርናሽናል የደቡብ አፍሪካ ፕሮግራሞች ዲሬክተር ናቸው። አዲሱ የሳድቅ ሊቀመንበር ቦትስዋናው ፕሬዚዳንት ኢያን ካማ እህ ብለው የመብት ተሟጋች ቡድኖችን ስጋት ይሰማሉ የሚል ተስፋ እንዳደረባቸው ይናገራሉ።
As the leader of SADC, we believe that President Ian Khama must work with his fellow regional leaders to try and find
President Ian Khama በስልጣን ዘመናቸው ከዚህም እንዳይከፋ በሚያሰጋውና በየአገሮቹ እየታየላለው የሰብአዊ መብቶች ቀውስ ዘላቂ መፍትሄ ለማበጀት ከአህጉሪቱ መሪዎች ጋር ተባብረው ለመስራት ይጥራሉ ብለን እናምናለን። ለምሳሌ ዚምባብዌ ውስጥ ያለውን ብንመለከት ፖሊስና ሌሎች የጸጥታ ኃይሎች ተቃዋሚዎችንና ድምጻቸውን ለማሰማት የሚሞክሩ ወገኖችን ለማዋከብ የሚንቀሳቀሱበት ሁኔታ ነው ያለው። የተቃዋሚው የኢታይ ዛማራ እጣ አሁንም ያሳስበናል።
ሳማራ በዚምባብዌ የዲሞክራሲ አቀንቃኝነታቸው የሚታወቁ ናቸው። ከመሰወራቸው ጥቂት ቀናት አስቀድሞ ሐራሬ ውስጥ ፕሬዚዳንት ሙጋቤ ከስልጣን እንዲወርዱ የጠየቁበትን የተቃውሞ ሰልፍ መርተዋል። እስካሁን ከአፍሪካ መንግስታት አንዳቸውም ካለፈው መጋቢት አንስቶ የገቡበት ያልታወቀውን የተቃዋሚ መሪ ሁኔታ አንስተው የገለጡት ስጋት አልነበረም። አድማጮች የምትከታተሉት በ1431 መካከለኛ ሞገድ ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ ስቱዲዮ 7 በአማርኛ ቋንቋ የሚተላለፈውን ስርጭታችንን ነው። ስርጭታችን እስከ ምሽቱ 1 ሰዓት ተኩል ይቀጥላል። የዕለቱን አብይ ርዕስ ነበር በማስቀደም ያሰማናችሁ። አሁን ወደ ቅንብሮቹ ክፍለ ጊዜ እናልፋለን። ሳምንታዊው የራዲዮ ፕሮግራም ጤና ነው ቀዳሚው። አዘጋጅና አቅራቢ ሰለሞን አባተ።
መጥፎ ዜና፣ ይቅርታ፣ በመጥፎ ዜና መጀመር ይሻላል። ኤልኒኞ ዘንድሮ በዓለሙ ተናኝቷል። የዘንድሮው የአየር ንብረት ለውጥ እስያን እጅግ አብዝቶ እየጎዳ እንደሆነ በብዙ የድርቅ ሁኔታዎች እየታየ ቢሆንም አፍሪቃ፣ በተለይ ምስራቃዊ የአህጉሪቱ ክፍሎችም እንዲሁ ለበረታ ጉዳት ተጋልጠዋል። የዘንድሮው የድርቅ አዝማሚያ ይበልጥ አሳሳቢ የሚሆነው በአንድ የክረምት ወይም የዝናብ ወቅት ብቻ ተወስኖ የሚቀር አለመሆኑ ነው። እንዲሁ እንደ በረታ ምናልባት ለመጪዎቹ እጅግ በርካታ ወራት ሳይዘልቅ አይቀርም እየተባለ ነው። በጥናታዊ ትንበያዎቹ መሠረት የአውሮፓውያኑን 2016 ዓመት እንደሚዘልቅ ብዙዎች አጥኚዎች በእርግጠኝነት እየተናገሩ ነው። የዘንድሮው ኤልኒኞ ምናልባት በርዝመትና በብርታቱ በታሪክ የከፋው ሳይሆን እንደማይቀርም ተገምቷል። የኢነርጂ አቅርቦት መስተጓጎል፣ የምግብ እጥረት፣ የውሃ መጥፋት ዛሬ የአየር ንብረት ለውጡ ቀጥተኛ ተጋላጭ የማይመስሉ አካባቢዎችን ሁሉ ለውጡ በመጪዎቹ ጥቂት ወራት ውስጥ በፈጣን ሁኔታ ሊያለብሳቸው ይችላል እየተባለም ነው። የዘንድሮው ኤልኒኞ ከመከሰቱ ከብዙ ወራት በፊት በጣም የበዙና የበረቱ ማስጠንቀቂያዎች በሚመለከታቸው የጥናትና የአየር ንብረት ክትትል መስሪያ ቤቶችና መገናኛ ብዙሃን ሲወተወቱ ቆይተዋል። እንደዚያም ሆኖ ግን ሰው የጉዳት ተጋላጭ ሆኗል። እንስሳት በውሃና መኖ እጦት እንዲሁም በበሽታ እየሞቱ ናቸው። የለም የለም፣ አላስጨርስ ይህንን ጣዕመ ዜማ። ይህ ኢትዮጵያውያን ከሚወዱት ድምፃዊ የሚንቆረቆርላቸው እንጉርጉሮ ምናልባት ምረጡ ቢባሉ ጨርሶ የማይመርጡት እንደሆነ የሚጠራጠር የሚኖር አይመስለኝም። ኢትዮጵያ ይህንን ችግር ለመጋፈጥ ያስችላል ያለችውን በምክትል ጠቅላይ ሚኒስትር የሚመራ ብሔራዊ ግብረ ኃይል በቅርቡ ሰይማለች። ዘርፈ ብዙ ምላሽ ለመስጠት የሚያስችል ነው ተብሎ ይታሰባል። የግብረ ኃይሉን አወቃቀርና መርሃ ግብር እየተከታተልን ለማሳወቅ እየጣርን ነው። ለዛሬው ፕሮግራማችን ግን ለመሆኑ በእንዲህ አይነት ሁኔታ ውስጥ የሚከሰቱት የጤና ችግሮች ምንድናቸው? ምን አይነት ምላሽስ ይጠብቃሉ? ረሃብ። ብዙ አጥኚዎችና ተመራማሪዎች ረሃብን ራሱን በሽታ ነው ይሉታል። አንድ ከጥቂት ዓመታት በፊት ኒውዮርክ ታይምስ ጋዜጣ ላይ ታትሞ የነበረ ጽሑፍ
ረሃብ በሽታ ነው፣ ጠኔ ደግሞ የተባባሰ መገለጫው። ረሃብ ወደ ጠኔና ቸነፍር ይወስዳል፣ ጠኔና ቸነፍር ደግሞ ወደ ሞት ይወስዳሉ ይላል
ያ ጥናት። ማርክ ቢትማን የሚባሉ የዚህ ጽሑፍ አቅራቢ ቀላል የሚባል ረሃብ ከሚያስከትላቸው አንዳንድ የጤና መስተጓጎል መገለጫዎች መካከል እንቅልፍ ማጣት፣ መነጫነጭ፣ ድካም፣ ቁርጠትና የአመጋገብ ስርዓት ክንውን አካላት መረበሽ፣ በአጠቃላይ የሰውነት መዛልና መታመም፣ ራስ ምታት፣ ራስን መሳት፣ አካባቢን አለማወቅ ወይም ግርታ ወይም አለመረዳት ወይም መዘንጋት፣ የበረታ ወይም የተጋነነ ሽታንም ክፉውንም ደጉንም የማሽተት አቅም ወይም ችሎታ፣ መቃዠት ወይም መቀዣበር ወይም ያሉትን መርሳት፣ መነሁለልና ማዝገም፣ የክብደት መቀነስ፣ ያለማቋረጥ ስለ ምግብ ማሰብ የሚፈጥረው ቋሚ መረበሽና አትኩሮት ማጣት የሚጠቀሱ ናቸው። ራስን እስከ ማጥፋት የሚገፉ የአካልና የአእምሮ ጤና መቃወስ ችግሮች ስፋትና ጥልቀት ያላቸው ናቸው። ከረሃብ ጋር የተያያዙ እነዚህ በአንድ የተራበ ሰው ላይ ሊደርሱ የሚችሉ ሁሉን አቀፍ የጤና መስተጓጎልና መቃወስ መገለጫዎች ሲሆኑ የረሃብ የጤና ችግር በማኅበረሰብና ከዚያም በሰፋ ሁኔታ የሚከሰቱ የተላላፊ በሽታዎች የወረርሽኞችና የሥነ ሕዝብ መዘዞችንም ያካትታል። ለዚህ ዝግጁነት አለ ነበር? የሚሰጠው ምላሽ ምን ያህል ፈጣንና ሁሉን አቀፍ ነው? ባለሙያና ባለሥልጣንም ይዤለው መለሳለሁ። መልካም ዜና። አሁን መልካም ዜና ይቀጥል። አፍሪካ ሰሞኑን በሁለት መልካም ዜናዎች እየፈነደቀች ያለች ትመስላለች። ለኢቦላ ክትባት መገኘት አንድ በሉ።
It showed that a vaccine that is essentially the vaccine that was used in the trial.
ግን ሙከራ ላይ የነበረው ክትባት በእንስሳት አምሳያዎች ላይ ከሰባት ቀናት በፊት ተሰጥቶ ሙሉ በሙሉ 100% ውጤታማ መሆኑ ብቻ ሳይሆን ለቫይረሱ ከመጋለጣቸው ከሶስት ቀናት በፊት ተሰጥቶም በከፊል የተሳካ ሆኗል።
ዶክተር አንቶኒ ፋውቺ በዩናይትድ ስቴትስ ብሔራዊ የጤና ኢንስቲትዩት የተላላፊ በሽታዎች ቅርንጫፍ ኃላፊ ናቸው።
The other thing that was important is that it was able to protect against the multiple variants.
ሌላ አስደሳች ጉዳይ ክትባቱ ሌሎችን በርካታ አይነት የኢቦላ ቫይረሶችን ለመከላከል ጉዳይ ወይም የመከላከል ጉዳይ አገልግሎት ላይም ሊውል መቻሉ ነው።
በዚህ አያያዝ በጤና ባለሙያዎችና ባለስልጣናቱ እምነት የኢቦላ ፍጻሜው ፈጥኖ እየደረሰ ነው። ምዕራብ አፍሪካን ከአንድ ዓመት ተኩል በላይ ለሆነ ጊዜ እያመሰ ያለው ኢቦላ እስከያዝነው የአውሮፓ ዓመት መጨረሻ ቢበዛ በመጪዎቹ 4-5 ወራት ውስጥ ማለት ነው በከፍተኛ ድል ይሸነፋል ብለዋል የዓለም የጤና ድርጅት ዳይሬክተር ዶክተር ማርጋሬት ቻን ሰሞኑን በሰጡት መግለጫ።
If the current intensity of case detection and contact tracing is sustained,
አሁን የተያዘው አዳዲስ ህሙማንን ለማግኘትና ንክኪዎችን ለመከታተል እየተደረገ ያለው ጥረት ተጠናክሮ ቀጥሏል። ቫይረሱ በዚህ ዓመት መጨረሻ ፍጻሜው ይሆናል። ይህም ማለት ማንም በቫይረሱ አይያዝም። የታመመና የሚታመም ጨርሶ አይኖርም ማለት ነው። ዜሮ።
ኢቦላ ምዕራብ አፍሪካ ውስጥ 28,000 ሰው ይዞ ሽውን ገድሏል። ከእንግዲህ ይህ ታሪክ ሆኖ ይቀራል ባይናቸው ባለሥልጣናቱ። በጎዜና ቁጥር 2 በዚህ ዓመት የልጅነት ልምሻ ምስራቅ አፍሪካ ውስጥ እንዲያውም በአፍሪካም አልታየም። ሙሉውን ዓመት ሰፈሩን ጭር አደረገውሳ ይባል ይሆን? ለማንኛውም መጨረሻ ላይ በወዲያኛው ዓመት በኬንያ ዳዳብ የስደተኞች ሰፈር ውስጥና በኋላም ደቡብ ሶማሊያ ውስጥ ብልጭ ድርግም ሲል ከታየ በኋላ ደብዛው ጠፍቷል አሉ። አይመልሰውና አሜን በሉ። በመጨረሻ ደግሞ ስለ ማንቂያው ቅመም ኢጀበና እንለዋለን። አይን መክፈቻ ማለት ነው። ራቅ ላላችሁ ካፌን ጥቂት ላንሳና ልሰናበት።
It makes us feel better, particularly we haven't slept or we've been actually working very late.
የተሻለ ስሜት እንዲኖረን ይረዳናል። በተለይም እንቅልፍ ካጣን ወይም ካልተኛን ወይም ማምሽተን መስራት የምንፈልግ ከሆነ ሐሳባችን እንዳይበታተን ያደርግልናል።
ለምን እንደሆነ ግን አይገባቸውም የብሔራዊው የቀልብ ወይም የአእምሮ ተኮር መድኃኒትና ቅመማ ቅመም ሊቅ አጠቃቀም ምርምር ብሔራዊ ኢንስቲትዩት ዳይሬክተር ኖራ ቮልኮቭ። ሁሉም ነገር እኮ ያለው አእምሯችን ውስጥ ነው ይላሉ የስነ ነርቭ ሳይንቲስቷ። ለዛሬ በዚህ ላብቃ። ጤናውን ይጠብቁ። ጤና ይስጥልኝ።
ሰለሞን አባተን ለልዩ ልዩ ርዕሶች ላይ ያተኮረ ጤና ቅንብሩ አመሰግናለሁ። አድማጮች የምትከታተሉት በ1431 ሜትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችን ነው። አሁን ሌላ ሳምንታዊ ቅንብር ነው የምናሰማችሁ። እሰጥ አገባ ክርክር የዜጎች የነጻነት መብትን ምንነት አያያዝን በኢትዮጵያ የተከታታዩ ክርክር ተሳታፊዎች የመጀመሪያው የክርክሩ ተሳታፊ አቶ ተመዝገን ዘውዴ እንደ አውሮፓውያን ዘመን አቆጣጠር ከ1997 እስከ 2002 ዓ.ም ተቃዋሚውን በመወከል የፓርላማ አባል የነበሩና ፓርቲያቸው አንድነት ለዲሞክራሲና ለፍትህ በብሔራዊ ምርጫ ቦርድ ውሳኔ ህልናውን እስካጣበቅ ጊዜ ድረስ የብሔራዊ ምክር ቤት አባል የነበሩ። ሁለተኛው የክርክሩ ተሳታፊ በምስራቅ ዩናይትድ ስቴትስ የፔንሲልቬኒያ ክፍለ ግዛት ፊላደልፊያ ከተማ ነዋሪ የሆኑ አቶ ጸጋዬ አረፈ ይባላሉ። በዓለም አቀፍ ግጭቶች አፈታት የጥናት መስክ የሰለጠኑ ናቸው። በአሁኑ ወቅት በግሉ ኢንዱስትሪ የተሰማሩ ናቸው። የምሽቱ ቅንብራችን በቀደመው ፕሮግራም የዜጎችን ነጻነት ይዞታ አስመልክቶ ለተነሳ ጥያቄ አቶ ጸጋዬ በሰጡት ምላሽ ነው የሚጀምረው።
እኔ ያወጣሁትን የፕሬስ ህግ ወይም ደግሞ በአጠቃላይ ሀገሪቱን ለማስተዳደር በፓርላማም ካጸደቅነው አንጻር እነዚህን ነገሮች የተላለፉ ግለሰቦች ወይም ድርጅቶች አሉ በሚል የተወሰኑ ልሳኖች ሲዘጉ አይተናል። የተወሰኑ ሰዎች እስር ቤት ሲገቡ አይተናል። እና ይሄ በሚሆንበት ጊዜ እንግዲህ ጠቅላላ መናገር ይቻላል። ለምሳሌ እንደዚህ ነው ታስሯል ከሌ እንደዚህ እንደዚህ ልንል እንችላለን። ነገር ግን እያንዳንዱ ጉዳይ ደግሞ የራሱ የሆነ አመጣጥ አለው፣ የራሱ የሆነ ታሪክ አለው እና እነዛን ነገሮች በጣም ጥልቀት ባለው መልኩ የእያንዳንዱን ጉዳይ ካላየነው በስተቀር አስቸጋሪ ነው የሚሆነው ማለት ነው። እና ግን እኔ እንደሚገባኝ ከሆነ መንግስትን ነቅፎ ወይም ደግሞ መንግስትን ተችቶ መጻፍ ኢትዮጵያ ውስጥ አሁን እየተደረገ ያለ ነገር ነው። ብዙ የሚታተሙ ነገሮች እንደምናነበው ከሆነ ማለቴ ነው።
መልካም የሚጻፉ ነገሮች መኖራቸውን ገልጠዋል አቶ ጸጋይ። በተመሳሳይ ደግሞ በጻፉ ሐሳባቸውን በገለጹ ብቻ ዛሬ ስር ላይ መገኘታቸው ዓለም አቀፍ የሰብአዊ መብት ተቋማትም ሆኑ የጋዜጠኞች መብት ተከራካሪ ቡድኖች የዘገቡላቸው ቅርብ ጊዜ እስከተለቀቁት የዞን 9 ወጣት ዘጋቢዎች ድረስ እነ ተመስገን ደሳለኝ፣ እስክንድር ነጋ፣ ሌሎችም በስር ላይ የሚገኙ በርካታ ጋዜጠኞች መኖራቸው ይታወቃል። በጻፉት ብቻ ለስር መብቃታቸው ነው የዩናይትድ ስቴትስ ውጭ ጉዳይ ሚኒስቴር ዓመታዊ የሰብአዊ መብቶች አያያዝ መግለጫ ጭምር የገለጸው። ሰዎች በጻፉት ወይም ያመኑትን በመግለጻቸው አይታሰሩም አይጠየቁም የሚለው ጥያቄ ውስጥ የሚገባ አይመስሎትም?
ጥሩ አብራርተኸዋል። እኔ ሰዎች አልታሰሩም ወይም አይታሰሩም አይደለም ያልኩት። ነገር ግን ይጻፋል። ብዙ ሰዎች ብዙ የጻፉ ሰዎች ሳይታሰሩ አስተውለናል። የጻፉ ሰዎች ደግሞ የታሰሩ አሉ። በሚታሰሩበት ሰዓት ከውጭ ያሉ መንግስታትም ሆነ የሰብአዊ መብት ተከራካሪዎች በጣም ጥሩ ዝና ያላቸው፣ ለህዝቦች በጣም ተቆርቋሪ የሆኑ፣ ከዚህ በፊትም ጥሩ የሆነ አሰራር የሚሰሩ ድርጅቶች አሉ በዓለም አቀፍ ደረጃ እና እነሱ ከቀረበላቸው መረጃ በመነሳት የሚሰጧቸው ደግሞ አስተያየቶች አሉ። እኔ ጠቀስ አድርጌ ያለፍኩት የነበረው ግን ምንድን ነው መንግስት ደግሞ ሀገሪቱን ባለው ስልጣንና ኃላፊነት መሰረት ማለት ነው፣ ባለው አካሄድ ማለት ነው፣ ጥሩም ሊሆን ይችላል ወይም ጥሩም ላይሆን ይችላል፣ ነገር ግን የተወሰነ የህዝብ አስተዳደር ስርዓት አለ። ያንን ተከትሎ የወጡ ህጎች አሉ። በየጊዜው ደግሞ አንዳንድ ወቅታዊ ሁኔታን የሚመልሱ ደግሞ የፕሬስ ህግ ሊሆን ይችላል፣ ሌላም ህጎች ሊኖሩ ይችላሉ። እነዚያ በሚወጡበት ሰዓት መንግስት ምንድን ነው እያለ ያለው? እኔ ሰዎች ስለ ጻፉ ብቻ አላሰርኩም፣ ነገር ግን የሀገሪቱን ህልውና በሚያሰጋ ሁኔታ ላይ አደጋ ላይ ሊጥል በሚችል ሁኔታ ተላልፈዋል የምላቸውን ሰዎች ነው ያሰርኩት ብሎ ነው እንግዲህ መግለጫ የሚሰጠው። እና ሁለቱንም መንገድ ማየት አለብን ለማለት ፈልጌ።
መንግስት ሀይል ነውና የሚያስተዳድር አካል ነውና በዚህ ምክንያት ብቻ ነው እንጂ ሀሳባቸውን በመግለጣቸው አይደለም የሚለውን መከራከሪያ የመንግስትን ሀሳብ እንዳለ መውሰድ ይቻላል?
የመንግስትን ሀሳብ እንዳለ የመውሰድ ወይም ያለ መውሰድ አይደለም። ነገር ግን ምንጊዜም ቢሆን ይሄ የአመለካከት ወይም ደግሞ የአትኩሮት ወይም ደግሞ ነገሮችን የምናይበት መንገድ ጉዳይ ከሆነ እየተነጋገርን ያለ ነው። ሁሉም አንድ ገጽታ ብቻ እንደሌለው ለማሳየት ያህል ነው። መንግስት እንደዚህ በዚህ ምክንያት ነው ይላል። ሁኔታውን የሚቃወሙ ሰዎች ደግሞ አይደለም ብለው ሽንጣቸውን ገትረው መሟገት አለባቸው።
መልካም። አቶ ተመስገን እድሉን ለርሶ ልስጥ። ቀደም ብለው እንደተከታተሉት አቶ ጸጋዬ በተወሰነ ደረጃም ቢሆን ሀሳባቸውን በመግለጻቸው የጻፉ ሰዎች የታሰሩ መኖራቸውን ቢቀበሉም ዛሬም ሀሳባቸውን በነጻነት የሚገልጹ ሰዎች ያሉባት አገር ናት። መንግስትም እነኚህን ሰዎች እንደ አስተዳዳሪ አካል አድርሰዋል በሚላቸው ጉዳቶች ነው እርምጃውን ለመውሰድ የሚገደደው እያሉ ነው። ምን ይላሉ?
እንግዲህ እንደምናውቀውና እንደደረሰብን አፈና ሚዛን ሊደፉ የሚችሉ ሰዎች ወንድሞቻችን እና እህቶቻችን እና አንዱዓለም አራጌ እድሜ ይፍታ የተፈረደባቸው ኢሜይል ተለዋውጣቸዋል ተብለው ነው። እና ዱ ፕሮሰስ ኦፍ ሎ የሌለበት ሀገር፣ አረማመድህ ደስ አላለኝም ተብሎ የሚታሰርበት ሀገር፣ ጓደኞችህ ደስ የሚሉ አይደሉም እና ከነሱ አካባቢ በመዋልህ ተብሎ በፕሪዘምፕሽን ሰው የሚታሰርበት ሀገር፣ ዳኛውም አንድ አካል ነው፣ ፍርድ ሰጪውም አንድ አካል ነው፣ አቃቤ ህጉም አንድ አካል ነው። በእንደዚህ አይነት ሁኔታ ውስጥ ነው ላለፉት 25 ዓመታት ውስጥ እየተጓዝን ያለ ነው። አሁንም በዛ ስርዓት ውስጥ ነው ያለ ነው። ይሄ እኮ የፌዴራል ሲስተም 3 ሚዛኑን የጠበቀ አካላት ያሉበት የኤግዚኪቲቭ ብራንች፣ የጁዲሽየሪው፣ ሌጅስሌቸሩ እኩል አቅም ያላቸውና ቼክ ኤንድ ባላንስ ያለበት ሀገር ሲሆን እኮ ነው ፍትህ የሚኖረው።
3 እርስ በርሳቸው አንዱ ሌላውን የሚቆጣጠሩ የመንግስት አካላት መዋቅሮችን ገልጠዋል። የህግ አውጪው፣ የህግ አስፈጻሚውና የህጉ ስርዓት ራሱ የሚመሰረትበትን ለብቻ ነግረዋል። እንግሊዝኛ ቃል ስለተጠቀሙ ነው።
ልክ ነው አሉላ። በዚህ ስርዓት ውስጥ ነው 25 ዓመት የሄድ ነው። ስለዚህ የምናደርጋቸው የምንጽፋቸው ጽሁፎች የምናነጋግራቸው ሰዎች አብረን የምንደራጀርቸው ድርጅቶች መዘዋወር አቅማችን ሌሎቹ ነገሮች ሁሉ በዚህ ገዢ ፓርቲ ጠቅልሎ በያዘው ስራ አስፈጻሚ ህግ አውጪ የፍትህ አካላት ውስጥ ነው ያለነው። በዛ እይታ ውስጥ ነው ያለነው። የፌደራል ስርዓቱ እንደሚጠይቀው ቁጥጥር ያለው ሌላ አይንና ሌላ አቅም ያለው አካል የለም። ይሄ እንዲህ አይደለም፣ ይሄ እንዲህ ሊደረግ ይችላል ብሎ የሚል የለም። ዳኛውም ፍርድ ሰጪውም አቃቤ ህጉም የፍርዱን ውሳኔ የሚያስፈጽመውም አንድ አካል ነው። በዚህ አካል ውስጥ ሆነን እንዴት አድርገን ነው ህግ ያለው ስርዓት ሊኖር የሚችለው? ሌሎቹ ነገሮች ሁሉ ትተን እኮ 25 አመት አንድ ፓርቲ እንዴት ሊገዛን ይችላል? በምን አይነት የዲሞክራሲ ስርዓት ነው 25 አመት አንድ ፓርቲ ብቻ ጅዋጅዌ እየተጫወተ ሊገዛን የሚችለው? ይሄ ራሱ እኮ ሊታይ የሚገባው ነው። በምን አይነት ሁኔታ እንደዚህ ሊሆን ይችላል የሚል ጥያቄ። ይሄ ጥያቄ እኮ መመለስ ያለበት ጥያቄ ነው።
መልካም። የክርክራችሁን ይዘት ለማቀላጠፍ ተጨማሪ ጥያቄዎችን አነሳለሁ። አቶ ጸጋዬ በቀጥታ ወደ እርስዎ ልምጣ። ከዚህ ቀደም የፍትህ ስርዓትን በተመለከተ ክርክር ላይ እርስዎም የተሳተፉበት ላይ የተነሳ በአንድ የዲሞክራሲ ስርዓት ውስጥ ሊኖሩ የሚገቡ መሰረታዊ የሆኑ ጭብጦች በአቶ ተመስገን ተነስተዋል። የህግ አውጪ የፍትህ አካላትና የህግ አስፈጻሚው ለራሳቸውን ችለው የሚንቀሳቀሱበት ሳይሆን ከሳሹም ዳኛውም አንድ አካል በሆነበት አገር ነው 25 ዓመታት የተጓዝ ነው እያሉ ነው። የተቋማት ነጻነትን ነው ጥያቄ ውስጥ ያስገቡት አቶ ተመስገን። ይሄ በሌለበት ነጻነት አለ ማለት ይቻላል ወይ? አቶ ተመስገን እንደሚሉት
እንግዲህ አቶ ተመስገን ለጥሩ ሁኔታ እንዳቀረቡት የሶስቱ የመንግስት ቅርንጫፎች ህግ አውጪ፣ አስፈጻሚና ህግን ተርጓሚ በሚለው ደረጃ ይሄ እንግዲህ አሁን አብዛኛኛ ከምንኖርበትም ሀገር እያጣቀስን ከአሜሪካ ጋር ምክንያቱም አሜሪካ አጋጣሚ ሆኖ በዚሁ መልኩ የተመሰረተች ሀገር ስለሆነች ነው። በሂደት ሳይሆን ነጻ የምትወጣበት ጊዜ ከእንግሊዝ ቅኝ ግዛት ይህንን ሪፑብሊክ በዚህ መልኩ እንዲካሄድ ተብሎ ከመጀመሪያው ጀምሮ የተቀነበረ ስርዓት አላቸው። ነገር ግን መለስ ብለን ለማስታወስ ያህል ወደ 239 አመት ገደማ አርጓል ይሄ ሀገር እንኳን ከተመሰረተ። ያላቸው ተሞክሮ ያላቸው ገጠመኝ ሁሉ በ239 አመታት ውስጥ ያለፈ እድሜውን ደግሞ በሚያሳይ መልኩ የዳበረ የጎለበተ ስርዓት አላቸው። ሶስቱን ቅርንጫፎች በደንብ አርጎ ደልድሎ ነጥሎ የሚያሳይ ወይም የሚያቀርብ ማለት ነው። እንግዲህ ወደ ሀገራችን መለስ ስንል ደግሞ የነበሩትን ስርዓቶች እንግዲህ አልፈን ከዛ በኋላ ኢህአዴግ በመሪነት እንግዲህ ስልጣን ላይ ከቆየ ያው የሽግግሩን ጊዜ የምንቆጥር ከሆነ 24 ነው። ከዛ በኋላ ደግሞ 22 አመት ስልጣን ላይ ቆይተዋል። ቀላል አይደለም፣ ብዙ አመታት ናቸው እነዚህ። ለነገሩ ግን ሁሉም ነገር ደግሞ በንጽጽር ላይ ከሆነ የምናስቀምጠው ማለት ነው። ብዙ ጊዜ የማነሳው ነጥብ አለነኝ ኢትዮጵያን የምናወዳድራት ያለ ነው ከየትኛው ጋር ነው? ከና አሜሪካ ጋር ነው የምናወዳድራት ወይንስ አለፉ ከምንላቸው ስርዓቶች ከአፄ ኃይለ ሥላሴ ስርዓት ጋር ወይም ደግሞ ከወታደራዊ መንግስት ጋር? እንዴት ነው የታዩ ለውጦች አሉ ወይ በሶስቱ የመንግስት ቅርንጫፎች ዘንድ ማለት ነው? ለእኔም ለራሴ የሚታይ ነገር አለ። ለምሳሌ አሁን አንዳንድ ጊዜ ምንድን ነው ምናልባት ካለንበት የእድገት ደረጃ ሁኔታ ሊሆን ይችላል። ነገር ግን መንግስትም ራሱ ቢሆን በጣም እንደ የቤት ስራ አድርጎ ወስዶ በስነ ስርዓት ሊሰራው የሚገባው ነገር አለ። ያ ምንድን ነው? ኢህአዴግ በፖለቲካ ድርጅትነትና የኢትዮጵያ መንግስት ደግሞ በመንግስት መሪነት ያላቸው አካሄድ አንዳንድ ጊዜ ለሰው ግልጽ በሆነ መልኩ ልዩነት አይታይም። እና ያው ዞሮ ዞሮ ገዢ ፓርቲ በመሆናቸው የተነሳ መንግስትን የሚቆጣጠሩት እነሱ ስለሆነ ያ አይነቱ ሁኔታ ላይቀር ይችላል። ነገር ግን አንዳንድ ጊዜ ሲነሳ እንደምንሰማው
ነገር ግን አድማጮች፣ ክርክሩ አልተቋጨም። በነገው ምሽት ፕሮግራማችን ቀሪውን ሰፋ ያለውን ዝግጅት ይዘን እንመለሳለን። ታዲያ የዛሬውን በዚሁ ልናጠናቅቅ ነው። ከምሽቱ 3 ሰዓት ላይ በመደበኛው ዝግጅታችን እንመለሳለን። በእኔ በኩል ሰላም፣ ደህና እደሩ።
This program has come to you from the Voice of America, Washington.